ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ቪኦኤ የሚተላለፍላችሁ የዛሬ ህዳር 10 የአርብ ምሽት ልዩ የዓለም ዋንጫ ቅድመ ዝግጅት ስርጭታችንን ጀመረን።
አሁን ያለው የዓለም ዋንጫ ልዩነት ያደግን ስንመጣ በየአራት አመቱ ዓለም ዋንጫ ሲደርስ አሁን ልክ እንደዚህ ጥቂት ቀናት ሲቀሩት መቼም ቀን ትቆጥራለህ እንደርጉ እንደ ነፍሰ ጡር ትቆጥራለህ ካውንት ዳውን ታረጋለህ።
እውቁን የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀኒን የሰማ ነው የኳታሩን የዓለም ዋንጫ በተመለከተ ካደረግነው ውይይት የተወሰደ ነው። ሙሉ መሰናዶው ቆየት ብሎ ይደመጣል። ዓለም በጉጉት ከሚጠብቃቸው ስፖርታዊ ክንውኖች መካከል አንዱ የሆነው የዓለም ዋንጫ ከነገ በስቲያ በኳታር በይፋ ይጀምራል። የአሜሪካ ድምፅ የዛሬ ምሽት ስርጭት ዋነኛ ትኩረት 22ኛው የዓለም ዋንጫ ነው።
አዎ ሀብታሙ፣ እንግዲህ አንተ እንዳልከው ዛሬ ከዚህ ስቱዲዮ ያጠናቀርናቸውን ዘገባዎች ከተለያየ የአገሪቱ ክፍል የኢትዮጵያ የአገሪቱ ክፍል ዘጋቢዎቻችን ያጠናቀሯቸውን ዘገባዎች ይዘን እንዲሁም ደግሞ አዲስ አበባ ከሚገኘው አሃዱ ስቱዲዮ ዘጋቢዎቻችን የያዙትን ውይይት አካተን የምሽቱ ዝግጅታችንን ይዘን አብረናችሁ እናመሻለን። የምሽቱ አስተናጋጃችሁ እኔ ጽዮን ግርማና ሀብታሙ ስዩም ነን። እኔ ልጥራለን
ራሳችንን አስተዋውቀናል። የምሽቱ የስርጭት መሐንዲስ ደግሞ ብርሃን ኃይሉ ናት። በምስልና ድምፅ ቅንብሩ እንዲሁ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና የማህበራዊ ድረገጽ ፕሮዲውሰራችን ወይም ደግሞ አቀናባሪያችን ደግሞ አበባየሁ ገበያው ናት።
አዎ የስርጭቱ ስርጭታችን አቀናባሪ ብርሃን ኃይሉ፣ ምክንያቱም የስርጭቱ መሐንዲስ ስንል ፈገግ ስትል እዛ ጋር ይታየኛል፣ የስርጭት አቀናባሪያችን ናት። አሁን ለዜና ሰዓት እንቶ።
መልካም፣ ወደ ዜናው እናምራ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የጸጥታ ሁኔታ መሻሻል ሰሜን ኢትዮጵያን የበለጠ ተደራሽ እያደረገ ነው አለ ዩኤን ኦቻ። በአፋር በአማራና በትግራይ ክልሎች ያለው የተሻሻለ የጸጥታ ሁኔታ እስካሁን ለሰብአዊ እርዳታ ተደራሽ ያልነበሩ አካባቢዎችን ለመድረስ የሚያስችል እድል እየከፈተ ነው ሲል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዩኤን ኦቻ አስታወቀ። ጽሕፈት ቤቱ የኢትዮጵያን የሰብአዊ ድጋፍ እንቅስቃሴ አስመልክቶ ትናንት ባወጣው ሪፖርት በቅርቡ ታዩ ያላቸውን መሻሻሎች ዘርዝሯል። ስምኝሽ የቆየ ዝርዝሩን ይዛለች።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዩኤን ኦቻ ያወጣው ሪፖርት በተለይ በቅርብ ጊዜ ታዩ ያላቸው መሻሻሎች የተገለጹበት ሲሆን እንደ አውሮፓውያን አቆጣጠር ከሰኔ 2021 ዓ.ም ወዲህ ለመጀመሪያ ጊዜ 393 ቶን ምግብ የጫኑ የዓለም ምግብ ፕሮግራም ተሽከርካሪዎች በጎንደርና አደርቃይ በኩል ማይጸብሪ መግባቱን ገልጿል። ወደ ሽሬ አውሮፕላን ማረፊያ የተደረጉ የሙከራ በረራዎችንም ጠቅሷል። በቀጣዮቹ ቀናት ወደ ሽሬና መቀሌ በርካታ በረራዎችን ለማድረግ መታቀዱን ያመለከተው ዩኤን ኦቻ በረራዎቹ የአስቸኳይ ጊዜ ድጋፍ ለማቅረብና ለዚሁ ስራ የሚሆኑ ሰራተኞችን ለማጓጓዝ የሚደረጉ መሆናቸውንም አስረድቷል። ወደ ትግራይ የሚወሰዱ የአየርና የምድር መጓጓዣዎች ሙሉ በሙሉ አገልግሎት እንዲጀምሩ የማድረጉን እንዲሁም በአፋር በአማራና በትግራይ ክልሎች የወደሙ መሰረታዊ አገልግሎቶችን ለአገልግሎት የማብቃቱን ሂደት ማፋጠን በግጭት በተጎዱ የሰሜን ኢትዮጵያ አካባቢዎች ያለውን ሕዝብ ስቃይ ከመቀነስ አንጻር ከፍተኛ ውጤት እንደሚያስገኝም ሪፖርቱ ጠቁሟል። እንደ ድርጅቱ ሪፖርት በትግራይ ምስራቅ፣ ደቡብ ምስራቅ እና ደቡብ ዞኖች ባሉ 8 ተደራሽ ወረዳዎች የሰብአዊ አጋር የምግብ እርዳታ በማቅረብ ላይ ሲሆኑ እንደ አውሮፓውያን አቆጣጠር እስከ ጥቅምት 23 ባሉት ቀናት 110,336 ሰዎችን ደርሰዋል። ከለጋሽ ድርጅቶች ጋር በመሆን በደቡብ አፍሪካ ፕሪቶሪያ ከተደረሰው ስምምነት በኋላ ወደ ትግራይ ክልል ለ1.5 ሚሊዮን ህዝብ ሊከፋፈል የሚችል የምግብ ድጋፍ መግባቱን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ትላንት መግለጹ ይታወሳል። ኮሚሽኑ ወደ ትግራይ ክልል እርዳታ እየገባ እንደሆነ የገለጸው በአራት መተላለፊያ መስመሮች ሲሆን ከሰላም ስምምነቱ በኋላ ወደ ትግራይ ክልል ስለገባው የእርዳታ መጠንም ይሁን ስለመስመሮቹ ከህወሓት በኩል እስካሁን የተሰጠ አስተያየት የለም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በትላንቱ ሪፖርቱ በአማራና አፋር ክልሎችም የሰብአዊ እርዳታ እየቀረበ መሆኑንም አመልክቷል።
ከዋሽንግተን ዲሲና አካባቢው እንዲሁም ከሌሎች ዩናይትድ ስቴትስ ግዛቶች የተሰባሰቡ የኦሮሞ ተወላጆች ትናንት አሙስ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ተሰልፈው በኦሮሚያ ክልል በሰላማዊ ሰዎች ላይ በመንግስት እየተፈጸመ ነው ያሉትን ጥቃት የሚያወግዝ ሰልፍ አካሂደዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞዳ እንዲ ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ከሰልፉ አስተባባሪዎች አንዱ አርቲስት አብዲ ኑሬሳ ስለ አላማቸው ተከታዩን ነግሮናል።
ኦሮሚያ ላይ ያለውን የሲቪሊየንስ መገደል እንዲቆም፣ በኦሮሞ ህዝብ ላይ በድሮን የተደረገ ያለው ጭፍጨፋ እንዲቆም፣ ሰላም እንዲሰፍን፣ በአጠቃላይ ገበሬ አርሶ እህል ምርቱን አግብቶ እንዲጠቀም፣ ነጋዴውም ወጥቶ እንዲነግድ፣ ተማሪውም ወጥቶ እንዲማር፣ ሰራተኛውም ወጥቶ እንዲሰራ እና ሰላም እንዲሰፍን ለዓለም መንግስታት ለማሳወቅ ጆሮ እንዲሰጠው፣ ትኩረት እንዲሰጠው፣ ምን እየሆነ እንዳለ ለማሳወቅ ለህዝባችንም እዚህ ያለነው የኦሮሞ ተወላጆች ድምፅ እንደምንሆነው ለእነሱም ብርታት ለመሆን ነው ሰልፉን የወጣ ነው።
የኢትዮጵያ መንግስት ባልታጠቁ ሰላማዊ ዜጎች ላይ በድሮንና በሌሎች በተለያዩ መንገዶች እያደረሰ ነው ያሉት ጥቃት እንዲቆም ለመጠየቅና ለጠፋውም ህይወት ተጠያቂ እንዲደረግ ዓለም አቀፍ ትኩረት ለመሳብ ሰልፍ መውጣታቸውን ነው አቶ አብዲ የተናገሩት። ለሰልፈኞቹ ጥያቄዎች ከኢትዮጵያ ኤምባሲ ምላሽ ለማግኘት እየጣርን ነው። ይሁን እንጂ በመንግስቱ ላይ ቀደም ሲል ሲቀርቡ ለነበሩ ተመሳሳይ ክሶች ላይ ባለስልጣናቱ ለአሜሪካ ድምጽ በሰጧቸው ምላሾች ኃይሎቻቸው በሲቪሎች ላይ ያደርሳሉ የሚባሉ ጉዳቶችን ሲያስተባብሉ ቆይተዋል። ጥቃት እየፈጸሙ ያሉት ሸኔ ብለው በሚጠሩት የኦሮሞ ነጻነት ጦር እንደሆነ በሚናገረው ታጣቂ ቡድን ላይ መሆኑን ይናገራሉ። በሌላ ዜና ከኤርትራ ተሰደው በኢትዮጵያ አፋር ክልል ውስጥ ለተጠለሉ የቀይ ባህር አፋሮች በቂ ትኩረትና ድጋፍ እንዲደረግ የሚጠይቅ ሰልፍ ሰሞኑን በአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ተደርጓል። በኢትዮጵያ ግዛት በሰርዶ በራህሌና አሳይታ አካባቢ ተጠልለው የነበሩ ስደተኞች በጦርነቱ ምክንያት ለአደጋና ለችግር መዳረጋቸውን ሰልፈኞቹ ጠቁመው ስደተኞቹ ወደ ሶስተኛ አገር የሚሸጋገሩበትን ሁኔታ የዩናይትድ ስቴትስ መንግስት እንዲያመቻች ጠይቀዋል። ምግብ፣ ሕክምናን የመሳሰሉ መሰረታዊ አገልግሎቶች በበቂ መጠን እንደማይደርሱ ሰልፈኞቹ ገልጸው ስደተኞችን የሚመለከቱ ዓለም አቀፍ ሕጎች ግምት ውስጥ ገብተው አፋጣኝ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት ከፍተኛ ውድመት ከደረሰባቸው አካባቢዎች የተፈናቀሉ ኤርትራውያንን ያስተናግዱ የነበሩት አፋር ክልል ውስጥ ያሉ መጠለያዎች እንደነበሩም ተገልጿል።
በዓለም አቀፉ የአየር ንብረት ለውጥ ጉባኤ የአፍሪካ ሀገሮች ጥያቄ አቀረቡ። ከሁለት ሳምንታት በፊት ግብጽ ላይ በተጀመረው በአየር ንብረት ለውጥ ላይ ባተኮረው በዚህ የተባበሩት መንግስታት ጉባኤ በአየር ንብረት ለውጥ ሳቢያ ጉዳት ለሚደርስባቸው በማደግ ላይ ያሉ አገሮች የገንዘብ ድጋፍ መደረግ አለበት በሚል በአፍሪካና በምዕራባውያን አገሮች መካከል በተደረገ ክርክር ቻይና ጠንከር ያለ ሚና እንደነበራት ተገለጠ። በያዝነው ዓመት ብቻ በደቡብ አፍሪካ የደረሰውን አውዳሚ የጎርፍ መጥለቅለቅና በአፍሪካ ቀንድ ላለፉት በርካታ ዓመታት ታይቶ የማያውቅ የተባለ ድርቅ ጨምሮ አፍሪካ በአየር ንብረት መዛባት የተነሳ ብርቱ ጉዳት ያደረሱ ፈተናዎችን አስተናግዳለች። በኮፕ 27 የተሳተፉት የአፍሪካ ሀገሮች የበለጸጉት ሀገሮች ካሳ እንዲከፍሉና ኪሳራና ጉዳት በሚል ከአየር ንብረት ጋር ለተዛመዱ ጉዳዮች ለሚሰበሰብ ገንዘብ እንዲያዋጡ ሲሉ ብርቱ ግፊት እያደረጉ ነው። ቻይና፣ ብራዚል፣ ህንድና ደቡብ አፍሪካ በጋራ ባወጡት መግለጫ የበለጸጉት ሀገሮች ራሳቸው በካይ ካርቦን የሚለቀውን የነዳጅ ዘይት እየተጠቀሙ በማደግ ላይ ያሉ ሀገሮችን ከብክለት የነጻ ዘዴ እንዲከተሉ ይገፋፋሉ ሲሉ ከሰዋል። የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒም በበኩላቸው በማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ምዕራባውያን ሁለት ለየቅል የሆኑ አሰራሮችን ይከተላሉ ሲሉ በመክሰስ አንዳንድ የአውሮፓ ሀገሮች የድንጋይ ከሰል ወደ ማውጣት እየተመለሱ ናቸው ሲሉም ተችተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጣሊያን 12 የህገወጥ ሰዎች አስተላላፊ ቡድን አባላትን አሰረች። የጣሊያን ፖሊስ በቱኒዚያ የባህር ዳርቻና በሲሲሊ ወደቦች መካከል በከፍተኛ ፍጥነት በሚቀስፉ ጀልባዎች ስደተኞችን በህገወጥ መንገድ በማስተላለፍ ወንጀል የተጠረጠሩ 12 ግለሰቦችን አሰረ። ለሌሎች 6 የተጠርጣሪው ህገወጥ አስተላላፊ ቡድን አባላት ደግሞ የእስር ማዘዣ አውጥቷል። ግለሰቦቹ የጣሊያንና የቱኒዚያ ተወላጆች መሆናቸውም ተመልክቷል። ተጠርጣሪዎቹ አንድ ሰው በህገወጥ መንገድ ለማስተላለፍ ከ3000 እስከ 5000 ዩሮ ወይም ከ3100 እስከ 5200 ዶላር በጥሬ ገንዘብ እንዲከፍሉ በመጠየቅና በአንድ ጊዜ ከ10 እስከ 30 ተሳፋሪዎችን በጀልባዎቹ አጭቀው በመጫን ለእያንዳንዱ 4 ሰዓት የሚወስድ ጉዟቸው ከ30000 እስከ 70000 ዩሮ በመሰብሰብ ነው የተወነጀሉት። ፖሊስ በሰጠው መግለጫ እንደ አውሮፓውያን የዘመን አቆጣጠር በየካቲት 2019 ዓ.ም በሲሲሊዋ የገላ ወደብ አቅራቢያ የሚኖር አንድ አሳ አስጋሪ 10 ሜትር ርዝመት ያላት አንዲት ባለ 2 የ200 ፈረስ ጉልበት ጀልባ ማየቱን መናገሩን ተከትሎ ምርመራ መጀመሩን አስታውቋል። መርማሪዎች ጀልባዋ ከሲሲሊዋ ካታኒያ የተሰረቀች መሆኗንም ደርሰውበታል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። The Voice of America.
አሉላ ከበደን በእጅጉ እናመሰግናለን የዓለም ዜናዎችን ስላሰማን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ህዳር 9 2015 ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን።
ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውቶ ባሳለፉ አሰልጣኞች ነው እየሰለጠነ ያለው። የትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ።
በተለያዩ የኢትዮጵያ ክፍሎች የሚገኙ የኳስ አፍቃሪያንን በኳታር የሚደረገውን የዓለም ዋንጫ አስመልክተን አስተያየታቸውን ጠይቀናል። ቀደም ብለን የሰማ ነው ግን ታዋቂውን የእግር ኳስ ተጫዋች አዳነ ግርማን ነው።
አዎ ሀብታሙ፣ እንግዲህ አዳነ ግርማን ከድሬዳዋ ነው ያነጋገር ነው። እሱን ጨምሮ ሌሎች ተጫዋቾችም በአሜሪካ ድምጽ ላይ ዛሬ ቀርበው አስተያየታቸውን ይሰጣሉ። በነገራችን ላይ አድማጮች፣ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። ሀሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። እዚያም አስተያየቶቻችሁን መስጠት ማጋራት ትችላላችሁ። በፌስቡክ ገጻችን የውስጥ መስመርም አስተያየቶቻችሁን አድርሱን። በቅደም ተከተላችን መሰረት ዛሬ እንግዲህ ልዩ መሰናዶ ነው ያለን። ሀብታሙ ሙሉውን ፕሮግራማችንን ስለ ዓለም ዋንጫ በኳታር ስለሚደረገው ዓለም ዋንጫ ያሰናዳ ነው መሰናዶ ነው ጊዜውን የሚቆጣጠረው። እኔ እንኳን ረዳት አስተዋቂ ሆኜን የመጣሁት ሙሉ ፕሮግራም ያንተ ነው። ከኔ የተሻለ በጣም ጠለቅ ያለ የኳስ እውቀት ያለህ አንተ ነህ፣ ግን ደግሞ ረዳት አሰናጅ ወይም ረዳት አስተዋቂ ሆኜ ዛሬ ይገኛለሁ። ምንድን ነው ቀጣዩ ዝግጅታችን?
ለምሽቱ ያዘጋጅናቸው የኳታሩን የዓለም ዋንጫ የሚመለከቱ የተለያዩ ዝግጅቶች አሉ። ከመሸጋገሪያው በኋላ ተመልሰን የመጀመሪያውን ዝግጅት እንነግራችኋለን።
አድማጮች፣ ተመልካቾቻችን ተመልሰን መጥተናል። እንዳልነው ሙሉ ዝግጅታችንን በኳታር የሚደረገው የዓለም ዋንጫ ላይ ያነጣጠረ ይሆናል። እንግዲህ ለቀጣይ 28 ቀናት ከመላ ዓለም የተውጣጡ 32 ሀገሮች ኳታር በምታዘጋጀው 22ኛው የዓለም ዋንጫ ላይ ስፖርታዊ ፍልሚያ ያከናውናሉ። የዘንድሮ የዓለም ዋንጫ ከዚህ ቀደም ከተከናወኑት ሁሉ ለየት የሚያደርጉትን ጉዳዮች ይዟል።
የመጀመሪያው እንግዲህ ለየት የሚያደርገው ሲሆን የዘንድሮው የዓለም ዋንጫ በአረቡ ዓለም ወይንም ደግሞ በመካከለኛው ምስራቅ በ92 ዓመት የዓለም ዋንጫ ታሪክ ውስጥ የተካሄደ የመጀመሪያው የዓለም ዋንጫ መሆኑ ቆይት ያደርገዋል። ከዛ በተጨማሪ ደግሞ ባለም ዋንጫ ታሪክ ደግሞ እጅግ ውዱ የሚባለው የዓለም ዋንጫም እንደሆነ እየተነገረ ነው። ካታር ይህንን ውድድር ለማስተናገድ 8 ዘመናዊ ስቴዲየሞችን ለውድድሩ የገነባች ሲሆን ውድድሩን ለማሳካት ደግሞ ከ220 ቢሊዮን ዶላር የአሜሪካን ዶላር በላይ እንዳወጣች ተነግሯል። አንድን ጨምር ዓለም ዋንጫ እንግዲህ ለመጀመሪያ ጊዜ በዓለም ዋንጫ ታሪክ ማለት ነው። ቀደም ብለን እንደተናገርነው ከ92 ዓመት በላይ ሆኖታል። ሴቶች በዋና ዳኛና በረዳት ዳኛነት ሆነው ያገለግላሉ ማለት ነው።
አዎ እንግዲህ አፍሪካ ዘንድሮ በአምስት ሀገራት ተወክላለች። በካሜሩን፣ ሞሮኮ፣ ጋና፣ ሴኔጋል እና ቱኒዚያ ነው ከሩብ ፍጻሜ ማለፍ ያልቻለችው አፍሪካ ዘንድሮ ደግሞ ታሪኳ ይቀየር ይሆን ወይ? ቀጣዮቹ ቀናቶች የሚያሳውቁን ይሆናሉ።
መልካም ሲሆን እንግዲህ የመጀመሪያው መሰናዶ ኢትዮጵያ በዓለም ዋንጫ ተሳታፊ ለሆኑ የአፍሪካ ሀገራት አብሮነቷን ስላሳየችበት ዝግጅት የሚናገር ነው። አብሮ ደግሞ የባህልና ስፖርት ሚኒስትር አሁን በትናንትናው ዕለት ህዳር 8 2015 ዓ.ም ነው በአዲስ አበባ ያሰናዳው ዝግጅትን ይቃኛል። ብሔራዊ ቡድኖች መልካም ምኞቱን የሚገልጽ ሰርቲፊኬት በአዲስ አበባ በተለያዩ ኤምባሲዎች ለሚገኙ ተወካዮች ተሰጥቷቸዋል። እኒህንና ሌሎች የኳታሩን ዓለም ዋንጫ የሚመለከቱ ትኩስ መረጃዎችን ኬኔዲ አባተ በመቀጠል ያቀርብልናል።
የአረቡን ዓለም ባህልና ስልጣኔ በሚያንጸባርቅ የተለያየ ንድፍና ቅርጽ የታነጹ ረብጣ ገንዘብ የወጣባቸው 8 ቅንጡና ውብ ስታዲየሞች ከእሁድ ጀምሮ 22ኛውን የዓለም ዋንጫ ያስተናግዳሉ። ከነዚህ 7ቱ በውድድሩ አስተናጋጅ ኳታር ለዓለም ዋንጫው ተብለው የተገነቡ አዲስ ስታዲየሞች ሲሆኑ አንዱ ደግሞ ነባር ቢሆንም ከፍተኛ አድሳት የተደረገለት ነው። ስታዲየሞቹ የወጣባቸው ገንዘብ ትክክለኛ መጠኑ ባይገለጽ 200 ቢሊዮን ዶላር እንደሚሆን ይገመታል። ይህም በዓለም ዋንጫ ታሪክ ለዝግጅቱ የወጣ ከፍተኛው ገንዘብ ከመሆኑም ባለፈ የቀደሙት 21 የዓለም ዋንጫዎች በድምር ከወጣላቸው ገንዘብ እንኳን ሊበልጥ ይችላል የሚል ግምታቸውን ያስቀመጡ ተንታኞችም አሉ። እነዚህ የተዋቡ ስታዲየሞች ታዲያ ከፍተኛ ገንዘብ ብቻ ሳይሆን የበርካቶች ህይወትም የተገበረባቸው ናቸው። ከስታዲየሞቹ ውበት ጀርባ የብዙዎች ህይወት ተሰውቷል። በስታዲየሞቹ የግንባታ ስራ ላይ ተቀጥረው ይሰሩ ከነበሩ የውጭ ሀገራት ስደተኛ ሰራተኞች ውስጥ በሺዎች የሚቆጠሩት ህይወታቸውን ስለማጣታቸው በቪኦኤ የእንግሊዝኛ ክፍል በተሰራ ዘጋቢ ፊልም ላይ ተመልክቷል። ይህም በዋናነት ከደቡብ እስያና ከአፍሪካ የሚሄዱ ከ2 ሚሊዮን በላይ ስደተኛ ሰራተኞችን በመታስተናግደው 3 ሚሊዮን የማይሞላ ህዝብ ባላት የመካከለኛው ምስራቅ ትንሽዬ ሀገር ኳታር ላይ ከፍተኛ የሰብአዊ መብት ጥያቄ እንዲነሳ አድርጓል። ከግለሰቦች ጀምሮ እስከ ዓለም አቀፍ ሰብአዊ መብት ተሟጋቾች፣ ተቋማትና ሀገራት ብዙዎች ኳታርን አውግዘዋል። ይሁን እንጂ የባህረ ሰላጤው ሀገር አብዛኛዎቹን እንጀላዎች አትቀበልም። ለዓለም ዋንጫው ዝግጅት በኳታር ተቀጥረው ከሚሰሩ ሰራተኞች መካከል አብዛኛው ከህንድ፣ ኔፓል፣ ባንግላዴሽ፣ ስሪላንካ፣ ፓኪስታንና ፊሊፒንስ የሄዱ ናቸው። እንደ ኬንያና ሱዳን ካሉ የአፍሪካ ሀገራት የሄዱ ሰራተኞችም አሉ። ከኢሲያ ድሃ ሀገራት አንዷ በሆነችው ኔፓል 56 በመቶ የሚሆኑ ቤተሰቦች በውጭ ተቀጥረው ከሚሰሩ የቤተሰባቸው አባል በሚያገኙት ገቢ እንደሚተዳደሩ ይነገራል። የኳታሩ የዓለም ዋንጫ የፈጠረውን እድል ለመጠቀም ብዙ የሀገሬው ዜጎችም ወደ ዱሃ ቀንተው ሲሰሩ ከርመዋል። ይሁን እንጂ ከመካከላቸው ብዙዎች ህይወታቸውን አጥተዋል። በኳታር ያሉ የቤተሰብ አባሎቻቸውን በህይወት ይመለሱልናል ብለው ሲጠብቁ የሞታቸው መርዶ የተነገራቸውና አስከሬናቸውን የተቀበሉ በርካቶች ናቸው። ኡርሚላ ዴቪሳ ከነዚህ ኔፓላውያን መካከል ናት። የአራት ልጆቿን አባት በኳታር ማጣቷን ትገልጻለች።
ባለቤቴ ከአራት ወራት በፊት በኳታር ነው የሞተው። 4 ልጆች አሉን። እድሜያቸው የትልቁ 15 16 ሌሎቹ 10 8 እና 5 ናቸው። አንዳንዴ ማለዳ 12 ወይም 11 ሰዓት ከእንቅልፌ እነሳለሁ። መጀመሪያ ቤቴን አጸዳለሁ። ከዛም ለልጆቼ ምግብ ማዘጋጀትና ሌሎች ስራዎችን ቀጥላለሁ። ከዚያ የቤት ስራዎችን ስጨርስ ሱቄን ከፍታለሁ። ከአራት ወይም ከሶስት ወር በፊት ነው ትደግፈኝ እንደሆነ ብዬ የከፈትኳት፣ ግን በቂ ገቢ አታመጣም። አሁን ላይ ለቤቴ የሚሆን በቂ ገቢ ማመንጨት አልቻልኩም። ባለቤቴ ቀለም ቀቢ ነበር፣ ታታሪ ሰራተኛም ነበር። ከመሞቱ ከጥቂት ሰዓታት በፊት አናግሬው ነበር። ኋላ ላይ የልብ ምት ወቁሞ ወደ ሆስፒታል እየተወሰደ ሳለ ሞተ ብለው አረዱኝ። ስለሞቱ ስሰማ ጭንቅላቴ መስራት አቆመ ነበር። አሁንም ሳስበው ካይኖቼም ባይፈሰል
everyday
በኔፓል የልባክ የሚሆኑት ዶክተር ፕራካሽ ራጅ በየቀኑ ከኳታር አስከሬን ወደ ኔፓል እንደሚላክ ተናግረዋል። ይሁንና በተፈጥሮ ሞት እንደሞቱ ነው የሚነገረን ያሉት ዶክተሩ ይህ ግን ውሸት ነው ይላሉ። የኳታር መንግስት በተፈጥሮ መንገድ ለሚሞቱ ሰራተኞች ቤተሰቦች ካሳ ይከፍላቸው። በሺዎች መስዋዕትነት ዝግጅቱ የተጠናቀቀው የኳታሩ የዓለም ዋንጫ ታዲያ ብዙዎች የኳስን ተአምራዊ ክስተት ለማየት በጉጉት የሚጠብቁት ቢሆንም እንደ ኡርሚላ ዴቪስ ያሉ ኔፓላውያን ደግሞ ሀዘናቸውን የሚያስታውሱበት ነው። አብዛኛው የዓለም ዋንጫው ተሳታፊ ሀገራት ብሔራዊ ቡድኖች ለውድድሩ ኳታር ገብተዋል። አፍሪካ በውድድሩ በአምስት ሀገራት ትወከላለች። በዓለም ዋንጫ ታሪክ እስካሁን ከሩብ ፍጻሜ አልፋ የማታውቀው አፍሪካ በኳታር እስከምን ድረስ ትዘልቅ ይሆን የሚለው ብዙዎች በጉጉት የሚጠብቁት ነው። የካሜሮን ወርቃማ የእግር ኳስ ትውልድ አካል የሆነውና ሀገሪቱ በጣሊያኑ የ1990 የዓለም ዋንጫ የመጨረሻ ስምንቱን የተቀላቀለች የመጀመሪያዋ የአፍሪካ ሀገር እንድትሆን ያስቻላት ሮጀር ሚላ በዘንድሮው የዓለም ዋንጫ የሚሳተፉ የአፍሪካ ቡድኖች በራሳቸው ከተማመኑ የተሻለ ታሪክ ይጽፋሉ ብሎ እንደሚያምን ተናግሯል። የአፍሪካ ሀገራትም ለቡድኖቹ መልካም ምኞታቸውን በመግለጽ ላይ ናቸው። የአፍሪካ እግር ኳስ ኮንፌዴሬሽን መስራች የሆነችው ኢትዮጵያም ከነዚህ አንዷ ሆናለች። የባህልና ስፖርት ሚኒስቴር ሐሙስ ህዳር 8 2015 ዓ.ም በአዲስ አበባ አሰናዳው ዝግጅት በውድድሩ ለሚሳተፉት የካሜሮን፣ የሞሮኮ፣ የጋና፣ የቱኒዚያና የሴኔጋል ብሔራዊ ቡድኖች የተሳካ የውድድር ጊዜ እንዲገጥማቸው መልካም ምኞቱን ገልጿል። የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ አፍሪካን ወክለው ለሚሳተፉት ሀገራት አምባሳደሮች የኢትዮጵያ መንግስት መልካሙን ሁሉ ይመኛል የሚል ጽሑፍ ያረፈበት የውቅናና የምስጋና ሰርተፍኬት ታበርክተዋል። ሚኒስትሩ በዝግጅቱ ላይ ባስተላለፉት መልእክትም ተከታዩን ብለዋል።
On behalf of the Ministry of Health and the Sport of the Federal Democratic Republic of Ethiopia,
በኢፌድሪ የስፖርትና ባህል ሚኒስቴርና በራሴ ስም በዓለም ዋንጫው የሚሳተፉ የአፍሪካ ሀገራትንና ብሔራዊ ቡድናቸውን እንኳን ደስ አላችሁ ማለት ወዳለሁ።
የአፍሪካ ተሳታፊ ሀገራትን ወክለው ንግግር ያደረጉት በኢትዮጵያ የሞሮኮ አምባሳደር ኔዛ አሎዩ መሐምዲ ለኢትዮጵያ ምስጋና አቅርበዋል።
ለዓለም ዋንጫ ያለፉ አምስቱን የአፍሪካ ሀገራት ባልደረቦችን በመወከል የኢትዮጵያ መንግስት ይሄንን ዝግጅት አዘጋጅቶ ስለጋበዘን አመሰግናለሁ። አምስቱም ሀገራት ለመጀመሪያ ጊዜ በአፍሪካውያን አሰልጣኞች እየተመሩ ወደ ዓለም ዋንጫ ማምራታቸው የሚያኮራን ነው። ቡድኖቹ በውድድሩ የሚሳተፉ አፍሪካን ወክለው በመሆኑ ኢትዮጵያን ለድጋፉና ለዛሬው ዝግጅት በድጋሚ አመሰግናለሁ።
በዝግጅቱ ላይ በአፍሪካ ቡክ ኦፍ ሪከርድስ በኩል በኢትዮጵያ የቆዳ ባለሙያ የተዘጋጀ የኳታሩ የዓለም ዋንጫ ተሳታፊ 32 ሀገራት ሰንደቅ ዓላማ ያለበት የአፍሪካ ትልቁ እግር ኳስ እንዲሁም የኳታር ንጉስ ሼህ ታሚም ቢን ሐማድ አል ታኒ ምስል በማህተሞች ውህድ የተሳለበት የእጅ ስዕል ለኳታር አምባሳደር በስጦታ መልክ ተበርክቷል። ሁለተኛው የፊፋ የዓለም ዋንጫ የፊታችን እሁድ ህዳር 11 60,000 ተመልካቾችን በሚያስተናግደው አልባይት ስታዲየም አዘጋጇ ኳታር ከኢኳዶር ጋር በመታደርገው ጨዋታ ይጀምራል። ከጨዋታው በፊት የሚኖረው የመክፈቻ ስነ ስርዓትም ዓለም አይኑን በዶሃ ላይ ጥሎ በጉጉት የሚጠብቀው ነው። የዓለም ዋንጫን እንድታስተናግድ ከተመረጠችበት ከአውሮፓውያኑ 2010 ጀምሮ በባህረ ሰላጤዋ ሀገር ላይ የሚሰነዘሩ የተቃውሞና የትችት ድምጾች ቢቀጥሉም በርካታ የእግር ኳስ አፍቃሪዎችና ደጋፊዎች ህይወትን በውድድሩ ለመታደም ባቀኑበት በኳታር ማጣጣም ከጀመሩ ሰነባብተዋል። አገሪቱ ረብጣ ገንዘብ አፍስሳ በምታስተናግደው የዓለም ዋንጫ ድግስ ላይ ለመታደም ከ1.2 ሚሊዮን በላይ ጎብኚዎች ይመጣሉ ብላ በመጠበቅ ላይ ናት። ቢያንስ 5 ቢሊዮን የዓለም ህዝብ ደግሞ ቁጥር 1 ተወዳጁን የዓለማችን የስፖርት ውድድር በቴሌቪዥን መስኮት ይመለከታል ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከነገ በስቲያ እሁድ በኳታር የሚካሄደውን የዓለም ዋንጫ የዝግጅት የተመለከተ ነው። እንግዲህ 22ኛው የዓለም ዋንጫን የተመለከተው የአሜሪካ ድምጽ ልዩ ዝግጅት ይቀጥላል። ወደ ቀጣዩ መሰናዷችን ወይም ወደ አዲስ አበባ ወደሚገኙ ዘጋቢዎቻችን ውይይት ከማለፋችን በፊት ጥቂት ነገሮችን ስለ ዓለም ዋንጫ እንንገራችሁ።
መልካም ነው። እንግዲህ ሲሆን የዓለም ዋንጫን ታሪክ ትንሽ ወደ ኋላ ዞር ብለን ማየት ያለብን ይመስለኛል። በ1930 የአውሮፓውያኑ ዓመት ነው የዓለም ዋንጫ የተጀመረው። የመጀመሪያዎቹ ተጋጣሚያን ደግሞ ዩራጋይና አርጀንቲና ነበሩ። በዚያ ውድድር ዩራጋይ በማሸነፍ የመጀመሪያውን የዓለም ዋንጫ ስማለች። የአፍሪካን ተሳትፎ ስናነሳሳ ደግሞ አፍሪካ ለመጀመሪያ ጊዜ በዚህ ውድድር መሳተፍ የጀመረችው በ1934 ዓመተ ምህረት ነው። በአውሮፓውያኑ ዘመን የመጀመሪያዋ ተሳታፊ ሀገርም ግብጽ ናት። ከዚያ በኋላ 13 የአፍሪካ ሀገራት በዚህ እጅግ በሚከበር ውድድር ላይ ተወዳድረዋል። ከእነዚህ መካከል 7 ጊዜ በመወዳደር እስካሁን ድረስ የክብሩን ደረጃ የያዘችው አፍሪካዊት ሀገር ካሜሩን ናት። ሲሆን
አመሰግናለሁ ሀብታሙ። እንግዲህ 5 የአፍሪካ ሀገሮች በዓለም ዋንጫ ላይ ይሳተፋሉ። የአፍሪካ ሀገሮችን ተሳትፎ እንደዚሁም ደግሞ በጠቅላላ የዓለም ዋንጫ ታሪክ ምን ይመስላል የሚል መሰናዶ አዘጋጅተናል። እዚህ ስቱዲዮ አይደለም የተዘጋጀው፣ አዲስ አበባ የሚገኙ ዘጋቢዎቻችን እስክንድር ፍሬውና ኬኔዲ አባተ ከታዋቂው የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀኒ ጋር ሰፋ ያለ ውይይት አድርገዋል። ውይይቱን ያከናወኑት በአሃዱ ስቱዲዮ ነው። አሃዱ ስቱዲዮን እናመሰግናለን። አሁን በቀጥታ ከዋሽንግተን ዲሲ ወደ አዲስ አበባ እንወስዳችኋለን። እስክንድር ይቀጥላል።
በጣም እናመሰግናለን የአሜሪካ ድምፅ ሬዲዮ ተከታታዮች። እንግዲህ 22ኛው የዓለም እግር ኳስ ዋንጫ ዋዜማ ላይ እንገኛለን። እዚህ ከአሜሪካ ድምፅ ሬዲዮም ይህንኑ የዓለም እግር ኳስ ዋንጫ በተመለከተ መንሱር አብዱል ቀኒን የእግር ኳስ ተንታኝ ጋዜጠኛ፣ ሁላችሁም የምታውቁትን ይዘን ቀርበናል። እንግዲህ በዚሁ የኳታሩ የዓለም እግር ኳስ ዋንጫ ዙሪያ እየተነጋገርን ቆይታ እናደርጋለን። እንግዲህ ኬኔዲ፣ ምን ማለት ይቻላል? መንሱር፣ በቅድሚያ እንኳን ደህና መጣህ።
እንኳን ደህና ቆያችሁኝ። አመሰግናለሁ።
በጣም እናመሰግናለን። በአሜሪካ ድምፅ ሬዲዮ አድማጮች ስም ምን ማለት ይቻላል ስለ ዓለም እግር ኳስ ዋንጫ ኬኔዲ?
ትክክል። እንግዲህ እንደሚታወቀው የዓለም ዋንጫ ሁላችንም የስፖርት አፍቃሪያን የሚባሉ በሙሉ በጉጉት የሚጠብቁት የስፖርት አይነት ነው። በየአራት ዓመቱ የምናገኘው እስክንድር፣ ምናልባት ብዙ የዓለም ዋንጫዎችን ያየ ይመስለኛል።
ለምን እድሜ ነው ጠይቀኝ። በቀጥታ እድሜ በአራት አባስቶ እንግዲህ 10 ብሎ 40 ሊጨምርበት ነው ማለት ነው፣ እድሜ ላይ ማለት ነው። እንግዲህ ኬኔዲ እንዳለው የዓለም ዋንጫ አንዳንዴ የጊዜ መለኪያም ተደርጎ ይወሰዳል። አይደለም መንሱር? ምክንያቱም በየአራት ዓመቱ ነው ይመጣው። ስንት የዓለም ዋንጫ ይታል ይባላል። ይህን ያህል ዓለም ዋንጫ የበላ ይባላል። የሰውንም እድሜ ለመገመት አይደለም። በዘመን
ዓለም አቀፉ የስፖርት ጋዜጠኞች ማህበር ኤአይፒኤስ አሁን ባለፈው ወር ስንት ዓለም ዋንጫ ዘግባችኋል ብሎ ጥያቄ አቅርቧል። ጥያቄው ማስረጃ ካቀረብ ሽልማት አለው። ብዙ የዓለም ዋንጫ ከዘገቡ ሽልማት ይሰጥ ማለት ነው።
ጠየቀ ማለት ነው። በተዘዋዋሪ
መቼም ያው በተዘዋዋሪ ነው፣ ግን የጊዜ መለኪያ ነው የሚለው ልክ እንደ ኦሊምፒክስ ሁሉ ዓለም ዋንጫም ስንት የሚለው ነገር ከእድሜ ጋር አብሮ ይሄዳል። ከስራ ሎንጀቪቲ ረጅም ጊዜ ከመስራት ጋር አብሮ እያያዛል። ከእግር ኳሱ ጋር ምን ያህል በቅርበት ቆየ የሚለውም እሱንም ጥያቄ ለመመለስ እንደ መነሻ ሊያገለግል ይችላል።
መንሱሬ፣ እንግዲህ ስፖርት ከተባለ እንግዲህ ኢትዮጵያ ውስጥ ከስፖርት ዘገባ ጋር ምናልባትም በቀዳሚነት ከሚጠቀሱት መካከል ነን። እንዲያው የዓለም ዋንጫን እንዴት ትገልጸዋል አንተ? የዓለም ዋንጫ ምንድን ነው ለአንተ?
እኔ ከልጅነቴ 10 ዓመትም አልሞላኝ መጀመሪያ ሳይ የዓለም ዋንጫ ቤተሰባችን የፉትቦል የተለየ እግር ኳስ ፍቅር ስለነበረው ታላላቆች የዓለም ዋንጫ በዛ ዘመን የነበረውና አሁን ያለው የዓለም ዋንጫ ልዩነት አለ። እያደግን ስንመጣ በየአራት ዓመቱ ዓለም ዋንጫ ሲደርስ አሁን ልክ እንደዚህ ጥቂት ቀናት ሲቀሩት መቼም ቀን ትቆጥራለህ፣ እንደ እርጉዝ እንደ ነብሰ ጡር ትቆጥራለህ፣ ካውንት ዳውን ታደርጋለህ። አሁን በዚህ ሳተላይት አብዮት ከመጣ በኋላ ግን ከእግር ኳስ ጋር በልብና በአእምሮ በጣም ቅርብ የዓለም እግር ኳስ አፍቃሪ በየሳምንቱ ኳስ ታያለህ፣ ጨዋታ ትልልቅ ጨዋታዎችን ታያለህ። በሳምንት አጋማሽ እንዲያውም አሁን በስቷል፣ ከልክ በላይ በስቷል። በዚህ ምክንያት ይሄ የሀገሮች ውድድር የበፊቱን አይነት ጉጉት አለው ብዬ አላስብም። እንዲያውም በዩሮ 2012 ፖላንድ እና ዩክሬን ባዘጋጁበት ጊዜ በፖላንድ ወገን ከአዘጋጅ ኮሚቴው ሊቀመንበር ጋር አንድ ጋዜጣዊ መግለጫ ላይ ዛዋርሶ ይሄንን ጥያቄ አንስቼለት ተከራክረን ነበር። ቻምፒየንስ ሊግ እየሸፈናችሁ ነው። የአውሮፓ ሀገሮች ዋንጫ
የክለቦች
የቻምፒየንስ ሊግ የአውሮፓ የክለቦች ትልቁ ውድድር ቻምፒየንስ ሊግ በሁሉ ነገር በየአመቱ ያደገ ነው ያለው። ልክ እንደዚሁ አሁን ፊፋ እንደውም እኮ የዓለም የክለቦች ዋንጫ ብዬ የዓለም ዋንጫን በክለቦች ላዘጋጅ ይያለ ነው ብዙ ዝግብ ተነስቶ ነበር በዚህ ፕሮፖዛል። ይሄም ያሳየው የኔሽንስ ውድድር በክለቦች ውድድር ጥላ ውስጥ እየገባ እየተደፈቀ እንደሆነ ነው የሚያሳየው። ለዚህ ነው
በፊት የነበረውና ያሁኑ አንድ አይደለም በሚነለው ለምሳሌ በቁጥር ያስረገፈ እንድንነጋገር ፈልጌ ነው። አሁን በኳታሩ የዓለም ዋንጫ ለምሳሌ 1.5 ሚሊዮን ሰዎች ወደ ኳታር ያቀናሉ ይላል የፊፋ መረጃ። ከዚህ አንጻር በቁጥር አስደግፈን ስንገልጸው በዛው ልክ ነው የሚገለጸው?
አዎ ልዩነት አለው። የፋን ኢንጌጅመንት በሚጥለው አሁን የዓለም ዋንጫ ከውድድር በላይ ፌስቲቫል የህይወት ዘመን ፌስቲቫል ተደርጎ ይወሰዳል። ለአንዳንዶች አንድ የብራዚል ደጋፊ ታስታውስ እንደሆነ ብራዚል በተጫወተች ቁጥር የሆነ ሬፕሊካ የዓለም ዋንጫ ይዞ ሁሉ ጊዜ የሚተሽማግሌ ነበር በየዓለም ዋንጫው ላይ በቅርብ ጊዜ የሞቱ እና እንደዚህ አይነት ይሄ ቀን እየቆጠሩ የሚመጡ ደጋፊዎች በቴሌቪዥን ማየት ሳይሆን ለነሱ ፌስቲቫል የሚሆነው እዛው ውድድሩ የሚደረግበት ቦታ ጨዋታውን ማየት ብቻ አይደለም ከጨዋታው ውጪ ያለው ይሄ ያለ አይደለ ከደጋፊው ጋር ያለው ማህበረሰባዊ ይሁን መስተጋብር ትፈጥራለህ ትወጣለህ ትገባለህ እና ያ ፌስቲቫል የፌስቲቫል መንፈስ ዓለም ዋንጫ ላይ ሁሉ ጊዜ በየአራት አመቱ አለ እና ያንን በጉጉት የምትጠብቀው በቃ አንዳንዶቹ እኮ አራት አመት እኮ ይቆጥባሉ ለዛኛው ዓለም ዋንጫው እነዚህ እንደ ብራዚል ያሉ ሀገራት ማለፋቸው እርግጠኛ ይቆጥባሉ ገንዘብ ይዛሉ እና 2014 ዓለም ዋንጫ 34 ቀን ቆይቻሉ ብራዚል እና ጨዋታዎቹን ማየት ብቻ ሳይሆን ከደጋፊዎች ጋርም ውያድር ያለው ከአርጀንቲና ከብራዚል እና ሲነግሩ በቃ ለስንት አመት እንደ ገንዘባቸው እንደቆጠሩ ለዛ ፌስቲቫል ላይ ለመገኘት እና ከዚህም ከጨዋታም በላይ ነው የዓለም ዋንጫ ከጨዋታም በላይ ነው እና እንዲያመልጣቸው አይፈልጉም
ያ የተለያዩ ሐሳቦች
ምንም ይጃሉ ብለህ ምታወራለህ። እኔ አሁን ብትጠይቀኝ እግር ኳስ ጋዜጠኝነት ማትረሳው አጋጣሚ ብትለኝ ብራዚልና ጀርመን 7-1 ቤሎ ሆሪዞንቲ እዛ ነበርኩ ስቴዲየም ውስጥ የብራዚል ህዝብ ሀገር ሲያነባት ታውቃለህ ሀገር እንደ ሀገር ሲያነባ ነው ያየሁት።
የተጠበቀም አልነበረም
እንደ ሀገር እያንዳንዱ ህዝብ እያንዳንዱ ማለት ምንድነው ከተሜው እዛ ቤሎ ሆሪዞንቲ የምትባለው ከተማ
ትክክል ብራዚሎች ነው ባህላቸውም ነው ስፖርት ነው ረኛ እግር ኳስ
ለቅሶ ነበር ለቅሶ ነው የተቀመጠችው ብራዚል ሁሉም አኩርፎ በዋዜማው እኮ የነበረ የብራዚል ባንዲራ በየህንጻው ላይ በየአውቶቡሱ በየምኑ በንጋታው አንድ ፈልገን አጣ አታምነኝም አንድ ሁሉም ፊቱን አጨፍግጎ በቃ ሳቂታ ህዝብ እና ስቴዲየም ውስጥም ሲያለቅሱ ከስቴዲየም ውጭም ሲለቅ እና አረሰውም ይሄ 7-1 በእግር ኳስ ጋዜጠኝነት ሲወጣ ይማረሰው እና ዓለም ዋንጫ
ብዙዎች የማይረሱት ክስተት ነው ብዙዎች። የዛሬው ግን ዋናው ትኩረታችን የአፍሪካ ቡድኖች ናቸውና የአፍሪካ ቡድኖች በዓለም ዋንጫ ያላ የሚኖራቸው ተሳትፎ 5 የአፍሪካ ሀገራት ይሳተፋሉ። የአፍሪካ የወቅቱ ሻምፒዮኗ ሴኔጋል፣ ካሜሮን፣ ጋና፣ ቱኒዚያና ሞሮኮ ደግሞ ከሰሜን አፍሪካ የሚሳተፉ ሀገራት ናቸው። እንዴት ነው አሁን የነዚህን ሀገራት ዝግጅት እንዴት መግለጽ ይቻላል? አሁን ላይ ምን ያክል ርቀትስ ሊጓዙ ይችላል?
እንግዲህ ማንሱሬ በኋላ መጠያቂም ለናነሳው እንችላለን። እስካሁን ያለው እንግዲህ የአፍሪካ ሀገራት የእግር ኳስ ጉዞ በዓለም ዋንጫ ማለት ነው ከሩብ ፍጻሜ ያለፈ አይደለም። በ1990 የጣሊያን ዓለም ዋንጫ ካሜሩን በሮጀር ሚላ አማካኝነት እንግዲህ በሮጀር ሚላ ታግዛን ነበር ለሩብ ፍጻሜ ደረሰች ለመጀመሪያ ጊዜ። ከዛ በ2002 ሴኔጋል ለሩብ ፍጻሜ ደረሰች። በ2010 ጋና ለሩብ ፍጻሜ ደረሰች። ያ ነው የአፍሪካ ሀገራት የመጨረሻው የደረሱበት ደረጃ ማለት ነው። ባሁኑስ ከዛ ርቀው ይጓዛሉ? ምንድን ነው ያንተ ግምት?
አዎ ግምት ካልከኝ እንኳን ግምት ብዙም ግምት ላይ ጥሩ አይደለም መሰለኝ። ግን
ምናልባት ያው የሁኔታው ዝግጅታቸው ጋር
የሁኔታው ትንተና ነው። የሁኔታው ትንተና ከሰጠ የሴኔጋል ብሔራዊ ቡድን የአፍሪካ ሻምፒዮን ነው። ያሉት ተጫዋቾች ጥሩ ትውልድ ያለው አሰልጣኙ የሴኔጋል የቀድሞ ተጫዋች የነበረ እንደውም በአፍሪካ ሀገራት ያልተለመደ ረጅም ኮንትራት ከ2015 ጀምሮ ነው እስካሁን ድረስ የሴኔጋል አሰልጣኝ ሆኖ እያገለገለ ያለው እና ብቃቱንም አሳይቷል። የሳዲዮ ማኔ ትውልድ የተሻለ ነገር ሊሰራ ይችላል ብዬ አስባለሁ። ግን አሁንም ሩብ ፍጻሜ እንኳን የሚለው ነገር ይከብዳል።
እዛም ላይ ደርሱ ይችላሉ ምናልባት
ላይ ደርሱ ይችላሉ። እንደዚህም ሆኖ ማለት ብዙ ጠንካራ ጎኖች አላቸው አውቃለሁ። ግን ከሌሎቹ ተወዳዳሪ ሀገራት አንጻርም ማየት አስፈልጋለሁ። ለመጀመሪያ ጊዜ በነገራችን ላይ አምስቱም የአፍሪካ ሀገራት በሀገራቸው
ሰልጣኝ ተከክል።
ይሄ ራሱ ሌላ ፈተና ነው። የሲሴ የሴኔጋሉ አሰልጣኝ አሳይቷል በውጤታማነት። ሌሎቹ ጋር ግን ምን አይነት ችግር አለ? እነዚህ ብሔራዊ ቡድኖች ትልልቅ ተጫዋቾችም አላቸው አውሮፓ ይጫወቱ። እነዚህ አውሮፓ ተጫዋቾች ለራሳቸው የሚሰጡት ግምት ከፍ ያለ
ትክክል።
ይሄ የኢጎ ይሄንን ማኔጅ ማድረግ የሚችሉ ከሀገር በቀል አሰልጣኝ ሲሆን የመናቅ ነገር አለ እና ይሄንን ማኔጅ ማድረግ የሚችሉት አውሮፓውያን ስም ያላቸው ልምድ ያላቸው ትልቅ አሰልጣኞች ናቸው ተብሎ ነው የሚታመነው። ተጫዋቾቹ ራሳቸው ንቀት ያመጣሉ። መልበሻ ቤት ውስጥ ችግር ሊፈጥሩ ይችላሉ። ችግር ስለ ይሄ እኔ ይበልጥ አይነት እኔ ብቻ ካልተሰማሁ አይነት እንደዚህ አይነት ነገር አሁን ይሄ ማንቸስተር ዩናይትድ ውስጥ ሮናልዶ ላይ የሚታየው አይነት ነገር በብሔራዊ ቡድንም አለ አፍሪካ ውስጥ በብዛት አለ። እና እንደው ልብ የገዛ ሱፐርስታር ካልሆነ በስተቀር እንደዚህ አይነት ችግር ከመፍጠር ወደ ኋላ አይልም። ይሄ ራሱ ፈተና ነው። ቢሆንም ይሄ ነው ምክንያቱ ልል አይደለም። ሌሎች ሀገራት በየምድቡ ካየ ጠንካራ ተወዳዳሪዎች አሏቸው። እነዛ የበለጠ በእግር ኳስ ያደጉ ናቸው። የበለጠ የተብላላ ቡድን አላቸው። ግን የተሻለ ሊሄድ ይችላል ካል ማን ሊሄድ ይችላል ካል ወረቀት ላይ ሴኔጋልን ገምታለሁ።
ሴኔጋልን በተመለከተ አገሬውም እንደዚሁ ሴኔጋላውያን በጣም ይጠብቃሉ ቡድናቸውን። በነገራችን ላይ የሴኔጋል ብሔራዊ ቡድን የአፍሪካን ዋንጫ ካነሳ በኋላ ነው በተለይ በእግር ኳስ ላይ ያለውን እንግዲህ አሻራ የተወ ማለት ይቻላል። በቅርቡ የአፍሪካ ዋንጫን ሲያነሱ እንደ ግጥምጥሞሽ ሆኖ የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫን ያነሳው የአገሪቱ ፕሬዚዳንት ማኪሳል እዚህ አዲስ አበባ በተካሄደ የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን አህጉራዊ ተቋም እንዲመሩ ሊቀመንበር ሆነው ተመረጡ። ቅዳሜ ቀን እሁድ ቀን ቡድናቸው የአፍሪካ ዋንጫ ባለቤት ሆነ። ውድድሩንም የተመለከቱት የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ የባካሎንዶን በስልክ የማናገር እድል አግኝቼ ነበር እና በዚሁ ጉዳይ ላይ እዚሁ አዲስ አበባ ውስጥ በሚገኝ ሆቴላቸው ውስጥ ተቀምጠው ነው የዋንጫውን የፍጻሜ ጨዋታውን የተመለከቱት ከግብጽ ጋር የተካሄደውን ማለት ነው። እና በኋላም በማግስቱ በረው ሄደው ቡድኑን ተቀብለዋል ያው እንደምታስታውሱት። እና ራሱ የሀገሩ ህዝብ ሴኔጋል የተሻለ ደረጃ ይደርሳል ብሎ ግምት ይሰጣል። ነገር ግን ካሉት የአፍሪካ ቡድኖች ደግሞ በዛው ልክ ይሄን ያህል ግምት ይሰጣት እንጂ ዘ ሊስት ኤክስፒሪየንስድ ያነሰ ልምድ ያላት ናትም የሚሉ አሉ ሴኔጋልን። ይህን እንዴት ታየዋለህ? በተሳትፎ ከዚህ በፊት በነበረ ታሪክ በማለት
ልክ ነው። እሱ መቼ የሚካድ አይደለም። ግን የ2002 የዓለም ዋንጫንም ማሰብ አለብን። 2002 ዓለም ዋንጫ ላይ ደግሞ አፍሪካ ውስጥ
ለመጀመሪያ ጊዜ ቀርበው ነው የዓለም ሻምፒዮኗን ፈረንሳይ አሸንፎ
ነው የጀመሩት። በወቅቱ የእነ አልሀጂ ዲዩፍ ቡድን የፈጠረውን ርዕሰ ዜና የፈጠረው ሄድላይን ለሴኔጋላውያን ዛሬ ላሉት ለነ ሳዲዮ ማኔ እንደ መነሳሻ እና አሁን ሴኔጋል ልምድ የላትም ማለት ይከብደኛል። የአፍሪካ ሻምፒዮን ናቸው እነዚህ ተጫዋቾች እነ ሳዲዮ ማኔ፣ እነ ሳይዶ ኩሊባሊ ምርጥ ምርጥ ተጫዋቾች አሉ። በአውሮፓ ደረጃ ቻምፒየንስ ሊግን በሚያክል ውድድር ላይ የዋንጫ አሸናፊዎች ሆኑ ተፎካካሪዎች ሆኑ ሴሪያ፣ ላሊጋ፣ ፕሪሚየር ሊግ ሴሪያ ላይ ዝነኛ የሆኑ ፈረንሳይ ሊግ ላይ እንደዚሁ የውድድርን ኢንቴንሲቲ ይሄ ትኩሳቱን የቀመሱ በደንብ የሚያውቁ ናቸው እና ዓለም ዋንጫ ላይ ይሄ ተጽዕኖ ያደርግባቸዋል ብዬ አላስብም። የዓለም ዋንጫ ሌላ ውድድር ነው አውቃለሁ፣ ግን በክለብ እግር ኳስ ላይ ያገኙት ልምድ እና በብሔራዊ ቡድንም በአህጉራዊ ውድድር ላይ ያሳኩት ስኬት ይረዳቸዋል ብዬ አስባለሁ። ዓለም ዋንጫ ላይ
ትክክል ከስነ ልቦናም አንጻር ጥሩ ነገር ይዘው ነው የሄዱት። ያሉበትንም ምድብ ስናይ እንግዲህ አዘጋጇ ኳታር ካልሆነች በስተቀር ሌላ ኔዘርላንድስ ነች በፊፋ በወቅቱ ባላት ደረጃ 8ኛ ደረጃ ላይ የምትገኝ። ከዛ ውጭ ሴኔጋል 18ኛ ነች። የአዘጋጇ ኳታር 50ኛ ደረጃ ላይ ያለች ነች። ከዛ ውጭ ያለችው ኢኳዶር ነች። ከዚህም አንጻር እንደውም ሴኔጋል የተሻለ ምድብ ላይ እንዳለች ነው የሚታሰበው ከሌሎች የአፍሪካ ቡድኖች አንጻር ማለት ነው።
አዎ በፊፋ ራንኪንግ ከአፍሪካ አንደኛ መሆኗ መርሳት የለብንም። ፊፋ ራንኪንግ አንደኛ ስትሆን ደግሞ ከአፍሪካ አሁን አፍሪካ ስል ይቅርታ ከአሁን ከሚወዳደሩት ከአምስቱ ሀገራት
አንደኛ ላይ ትክክል
የጊዜው ሻምፒዮንም ናት።
የጊዜው ሻምፒዮንም ናት እና ይሄ ደግሞ የፊፋ ራንኪንግ ከፍ ያለ ደረጃ ማግኘት የወቅቱን ብቃት ነው የሚያሳየው።
ብቃቱን ያሳያል።
እያሸነፈ ይሄ የሚነግረን ነገር አለ በራሱ። ይልቅስ በሴኔጋል እንደ እንቅፋት ሊሆን በጥርጣሪ የሚታየው የሳዲዮ
ማኔ ጉዳት።
እስክንድር እንዳለው ቅድም ማኪሳል የሀገሪቱ ፕሬዚደንት ለሀገራቸው ብሔራዊ ቡድን ስላሸነፈ ብቻ ሳይሆን እንዲሁም ቀናኢ ናቸው፣ እንዲሁም ይከታተላሉ። እና የሳዲዮ ማኔ ከባየር ሙኒክ ጋር በነበረው ጨዋታ የመጨረሻ ጨዋታ ላይ መጎዳት ብሔራዊ ቀውስ ነው የፈጠረው። ብሔራዊ መነጋገሪያን ይፈጥ እሳቸውን በትዊተር ገጻቸው ላይ የሀገሪቱ ፕሬዚደንት ጽፈዋል፣ ሳዲዮ አንተ ልብ አንበሳ ነህ፣ እንደምንም እንድትደርስ ጸልያለሁ፣ እንዲያረጋለሁ አይዞ ሲሉ ነበር። በቃ ለሴኔጋል ለዚህ ዓለም ዋንጫ እያነከሰም ቢሆን እንዲገባ ነው የሚፈልገው ሰው፣ እያነከሰም ቢሆን ብሏል አንዱ። ለምን በምንም በምንም ብቻ ሳዲዮ ያስፈልገናል። እና የፈጠረው ብሔራዊ ምንድነው ይሄ ብሔራዊ አርማ ወደረው ነው ቀላል አይደለም። ይሄ መልበሻ ቤት ውስጥ የሴኔጋል ብሔራዊ ቡድን መልበሻ ቤት ውስጥ አይፈጠርም ብለ ማሰባት ህዝቡ ላይ ያየውን ነገርና እንዲያውም ፋጡማ ሰሙራ የተባሉት የፊፋ ዋና ጸሐፊ ምን አሉ በማግስቱ ሴኔጋል ውስጥ የምትገኙ መንፈሳውያን ሰዎች ሁሉ አስቡበት። በምንም ይሁን ሳዲዮ ድኖ
መድረስ አለበት።
ሃይማኖት ባል ያለው በዛው
በምንም አይነት ሃይማኖት ያለው
በአድ ካለ ብቻ በምንም አይነት መንገድ ብቻ በሚያምኑበት ሰዎች ብቻ ይደረግ።
እንግዲህ የዝግጅት ክፍላችን ትላንት ነበር በአሃዱ ራዲዮና ቴሌቪዥን ስቱዲዮ ውስጥ የዝግጅት ክፍላችን የአዲስ አበባ የሚገኙ ዘጋቢዎች ከመንሱር አብዱል ቀኒ ጋር ውይይት ያደረጉት። እንደሰማችሁት የሳዲዮ ማኔ መጎዳት ብሔራዊ ሐዘንን ፈጥሯል የሚል ነበር የመንሱር ትንታኔ። ከሰዓት በኋላ ወይም ማምሻውን እንደተሰማው ደግሞ በዓለም ዋንጫ እንደማይሳተፍ ይፋ ተደርጓል። ዘጋቢዎቻችን ወደ ሴኔጋል ዳካር አምርተው ነበር። ይህ የሳዲዮ ማኔ በዓለም ዋንጫ እንደማይሳተፍ መሰማት ሐዘን እንደፈጠረባቸው ነግረውናል። የተወሰኑትን አስተያየቶች እናሰማችሁ።
ለእኔም ሆነ ለአጠቃላዩ የሴኔጋል ሕዝብ በጣም ከባድ ነገር ነው፣ ለአፍሪካም ጭምር። ምክንያቱም አፍሪካ ሁሉ በዚህ ዓለም ዋንጫ ሳዲዮ ችሎታውን እንዲያሳይ ይፈልግ ነበር። ዓለም አቀፍ ተጫዋቾች ያሉበት ውድድር በመሆኑ ሳዲዮም የጨዋታውን ብቃት ለማሳየትና የሴኔጋል ቡድን በውድድሩ መያዝ የሚገባውን ስፍራ እንዲይዝ ለማስቻል መገኘት ነበረበት። በአፍሪካ ዋንጫ ያገኘነውን ድል የሚያረጋግጥልን ይሆን ነበር።
ጤናው እንዲመለስ እንጸልይለት። የእኔ ምርጥ ተጫዋች ነው። የዓለም ዋንጫ እየመጣ ነው። በመሆኑም ሌሎቹ ተጫዋቾች የሚችሉትን ሁሉ ማድረግ አለባቸው። ዋንጫውን እዚህ ሴኔጋል ማምጣት አለባቸው። እኛም እዚሁ ፌስታ እናደርጋለን። ሳዲዮ ብቻ አይደለም ያለን ተጫዋች። እሱ ቢጎዳም ሌሎቹ ልዩ ችሎታቸውን ያሳዩናል ብዬ ተስፋ አደርጋለሁ። በቡድኑ ውስጥ ሌሎች ሳዲዮ ማኔዎች አሉ።
ሁላችንም አንበሶች ነን። የሳዲዮ ማኔ አለመኖር ምናልባትም ሌሎችን ተጫዋቾችና አጠቃላይ ቡድኑን የሚያነሳሳና እንዲሁም በከፍታ እንድንበርና በዓለም ዋንጫ ሰንደቅ ዓላማችንን ከፍ እንድናደርግ ያደርገናል። በእውነቱ ሁላችንንም ጎድቶናል፣ ሁሉንም ሴኔጋላዊ። ግን አምላክ ይመስገን ችግሩን እናልፈዋለን። ሳዲዮ ለቡድኑም ሆነ ለአሰልጣኙ አሊዩ ሲሴ አስፈላጊ የቡድኑ አባል ነበር። ግን ደግሞ እግዚአብሔር ታላቅ ነው። እንደ ኒኮላስ ጃክሰን እና ወጣቱ ኢሊማን እንዳይ የመሰሉ ተጫዋቾች አሉን። ጥሩ አጥቂዎች ያሉን ይመስለኛል።
ከአሜሪካ ድምፅ የኳታሩን ዓለም ዋንጫ የተመለከተው ልዩ ስርጭት ይቀጥላል። በነገራችን ላይ አድማጮቻችን፣ ቀደም ብለን የጀመርነው ከመንሱር አብዱልቀኒ ጋር የነበረው ውይይት ተከታይ ክፍል ቆየት ብሎ ይደመጣል። እንዲሁም ደግሞ በዌብሳይታችን እና በማህበራዊ መገናኛዎቻችን ላይም ይቀርባል። በመቀጠል የበርካታ ኢትዮጵያውያን ድንቅ እግር ኳስ ተጫዋቾች መፈጠሪያ ወደሆነች አንድ የኢትዮጵያ ከተማ እናምራና የዛን ከተማ ነዋሪዎች የዓለም ዋንጫ አስተያየት እንሰማለን። ወደ ድሬዳዋ ነው የምናቀናው። አዲስ ቸኮል የተወሰኑ የስፖርት አፍቃሪዎችን እንዲሁም ደግሞ ታዋቂ ተጫዋቾችን አነጋግረው ቀጣዩን ልኮልናል።
ሀብታሙ፣ ግን ድሬዳዋ ብለህ ወደ እኔ ሳትመጣ በቀጥታ ወደዛ መሄድ ትክክል እየጠበቅኩ ነበረ። አሁን አስከትለን የምናሰማችሁ ልክ ነው። አዲስ ቸኩል በድሬዳዋ ከተማ ተጫዋቾችና ነዋሪዎችን አነጋግሯል። አሁን በቀጥታ የምናልፈውና የምናስቀድመው በድሬዳዋ ከተማ የእግር ኳስ ተጫዋቾችን አግኝቶ የብሔራዊ ወይም የተለያዩ ክለብ የእግር ኳስ ተጫዋቾችን አዳነ ግርማን ጨምሮ አግኝቶ ስለ ዓለም ዋንጫ ያላቸውን አስተያየት ጠይቋቸዋል። በአጭሩ ሰምተን እንመለስ።
እኛም በጉጉት እየጠበቅን ያለ ነው እና ደስ ይላል። ብቻ እንደዚህ አይነት መድረክ ዓለም ሁሉ ህዝብ ኳታር ላይ ነው ሀሳቡ። አሁን በብዙ ነገር እየተቀራረበ ነው ያለው እና ፉትቦሉ ከዛ አንጻር ስታየ ብዙ ትልልቅ ቲሞች ውስጥ የሚጫወቱ ተጫዋቾች አሉ። አሁን እንደ ማኔ አይነት ሴኔጋል፣ ኩሉባሊ የሴኔጋል ደጋፊ ነኝ በዚህ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም ዓለም ላይ ስታየ በብዙ ነገር እየተቀራረበ ነው ያለው እና በጥቃቅን ነገሮች ነው ልዩነቱ። ስለዚህ ጥሩ ተፎካካሪ ይሆናሉ ብዬ አስባለሁ። በዛ ላይ ደግሞ በራስ ልጅ ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውተው ባሳለፉ አሰልጣኞች ነው እየሰለጠነ ያለው። ይሄ ትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ። እኔ የብራዚል ደጋፊ ነኝ። ኔይማርን፣ ብዙ ተጫዋቾችን፣ ጋብርኤል ጂዘስን፣ ብዙዎቹን እነ ማድሪድ የሚጫወተው ቬኒሲየስን እሱን በብዙ ብራዚሎች በጣም ደስ ይሉኛል እና ብራዚል ቢበላው ደስተኛ ነኝ። የብራዚል ደጋፊ ነኝ።
ጀማል ጣፈው እባላለሁ። በአሁኑ ሰዓት ወልቂጤ ነው የምጫወተው። ወልቂጤ ከነማ ነው የምጫወተው። የኢትዮጵያ ብሔራዊ ቡድን በረኛ ይቀ አሁን በራ አሁን የለው ምርጫው ላይ የለውም። አዲስ ነገር ስለሆነ የሚዘጋጅበት ሰዓቱ ራሱ ከሌላው ጊዜ ከሚዘጋጀው ሰዓቱ ራሱ ጊዜው አሁን አልነበረም እና ብዙ የተለየ ነገር አለው እና እንጃ እኔ በጣም ማየት ጓጉቻለሁ። ለማየት በጣም ነው ጓጓሁት። እንግዲህ ካየን በኋላ ነው ብዙ ነገር ማለት የምንችለው፣ ግን እኔ ለማየት በጣም ጓጉቻለሁ። ሰርፕራይዝ እኔ የአፍሪካ ቡድኖች ሰርፕራይዝ ያደርጉናል ብዬ ነበር ማኔ ከመጎዳት። እኔ ሴኔጋልን በደንብ ጠብቂያታለሁ እና ሁሉም ሰው እንደጠበቀው እንደ አፍሪካዊነት ብቻ አይደለም፣ ቡድኑ ጥሩ ነው። ልጆቹ በየአሉበት ቲም ጥሩ ስለሆኑ ጥሩ ነገር ይገጥማቸዋል እያሰበ ነበር። ያው ማኔ ሲጎዳ እንደ ማንኛውም እንደነሱ እንደ ሀገራቸው ሰው ትንሽ ቅር ብሎኛል። ማለት ጥሩ ነገር ያሳያል ብዬ ስለጠበኩኝ ማለት ነው። እና ሰርፕራይዝ የሚያደርገን የአፍሪካ ቡድን ሰርፕራይዝ ያደርገናል ብዬ አስባለሁ። እኔ የዓለም ዋንጫ ሳይጀመር ራሱ አርጀንቲና ይበላ ደስ ይለኛል። በጣም ሜሲን ስለምወደው የአርጀንቲና ደጋፊ ነኝ። አርጀንቲና አፍሪካ ብትበላ ደስ ይለኛል። ግን ሜሲን በጣም ለአፍሪካ ራሱ ገብቶ ቢጫወት እኔ ሜሲን በጣም ነው የምወደው እና ለአርጀንቲና ሰጥቻለሁ።
ስሜ አማኑኤል ገብረ ሚካኤል ይባላል። የቅዱስ ጊዮርጊስ ተጫዋች። አሁን ፊታችን የሚጀመረው ዋንጫ በኳታር ብዙ ነገር ያሳየናል ብዬ እጠብቃለሁ። እስካሁን ካየናቸው ዓለም ዋንጫዎች የተሻለ ዓለም ዋንጫ ይሆናል። ብዙ አዳዲስ ነገሮች እናያለን። ስቴዲየሞችን፣ ቴክኖሎጂዎችን ጥሩ የውድድር ጊዜ ይሆናል ብዬ አስባለሁ። እኔ የተሻለ ብራዚል እና አርጀንቲናን የተሻለ ይላላቸው ብዬ ይገምታል። አፍሪካ ዋንጫ ላይ ጥሩ የተጫወተ ቲም ነበር ሴኔጋል። ሁላችን እናውቃለን የተሻለ ከአፍሪካ ምስልስት ባሉ የተሻለ ተጫዋቾችም አሏቸው። ሴኔጋል የተሻለ ነገር ያደርጋል ብዬ አስባለሁ። እኔም ሴኔጋል ደጋፊ ነኝ።
ብሩክ ቀልቦር ይባላል። የድሬዳዋ ቀለማ ተጫዋች። በኳታር ያወጣችው ህግ ምናምን ያው በጉጉት እንድንጠብቅም አድርጎናል እና ስፔሻሊ ደግሞ እነ ሜሲ የመጨረሻ የዓለም ዋንጫ መሆናቸውን ሮናልዶም እንደዛ ምናምን እና የሚያሳዩት ነገር ለማየት እና ብዙ ብሔራዊ ቡድን ናሽናል ቲሞች ማለት ነው ማለት ተጠናክሮ የመጡበት ነው እና የእነሱን ፉክክር የምናይበት ነው ብዬ አስባለሁ። የተለየ የዓለም ዋንጫ ነው ብዬ አስባለሁ።
አፍሪካ ቲሙ ማብራ ብሩ ላይ እነ ሴኔጋል የተሻለ ነው ብዬ አስባለሁ። ሴኔጋል የተሻለ ፉክክር ታረጋለች ብዬ አስባለሁ። ዋንጫ እኔ እንደ እንትኔ ገመትኩት አርጀንቲና ቢራብድን
ማለት ትመኛ ያይ ካልተሰባላለሁ የድሬዳዋ እግር ኳስ ተጫዋች። የአፍሪካ ሀገራት ያው አምስት ቲሞች አሉ፣ ግን ያው ከነሱ መካከል ትንሽ ይሻላል ብዬ ማስበው የሴኔጋል ቲም ነው። ያው እሱም ብዙም ባልገምትም ግን ከምድብ ያልፋል ብዬ ነው ማስበው እንጂ ብዙ ርቀት ይሄዳል ብዬ አላስብም። ዋንጫ አርጀንቲና ይበላል ብዬ አስባለሁ።
ከድሬዳዋ ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። በዛ የሚገኘው ዘጋቢያችን ሙልጌታ ጽሀ የተለያዩ ተጫዋቾችን አስተያየት ጠይቆ ተከታዩን ልኮልናል።
መድኃኔ ታደሰም በኢትዮጵያ ፕሪምየር ሊግ የተለያዩ ክለቦች ተጫውቷል። እንዲሁም የኢትዮጵያ ብሔራዊ ቡድን ወክሎ የተጫወተ የመቀለ ከተማ ነዋሪ ነው። ስለ ኳታሩ የዓለም ዋንጫ ስሜቱ ጠይቄዋለሁ።
ትራንስ ተጫውቻለሁ፣ መከላከያ ተጫውቻለሁ፣ ኢትዮጵያ ቡና፣ አዋሳ ከነማና ዳሽን ደደቢት ብሔራዊ ቡድን ተጫውቻለሁ። የዓለም ዋንጫ ሲካሄድ ብዙ ነገር ነው የምታስበው። ውድድሩ እንደዚህ እየመጣ ነው ምናምን ሲባል በጣም ነው የምጠብቀው ክለብ ጨዋታ ስለምታይ። አሁን ወደ ናሽናል ቲም ስትሄድ ደግሞ ብዙ ነገር ትጠብቃለህ ከኳታሩ ብሔራዊ ቡድን ማለት ነው። እና አሁን ውድድሩ እንደሚጀመር ያው ትሰማለህ፣ አውቃለሁም ብዙ ነገር እንጠብቃለን ብዬ ገምታለሁ። እንደ ዓለም ዋንጫ ያው ዓለም ሙሉ ነው የሚከታተለው ይህን ጨዋታ ማለት ነው። ከአውሮፓ ሊግ ምናምን ብለህ ስትሄድ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ እያልክ ስትሄድ ሁሌ ናሽናል ቲም ሲመጣ የዓለም ዋንጫ ትልቅ ግዙፍ ስለሆነ ዓለም ሙሉ ያው በጣም ብዙ ህዝብ ነው የሚያየው፣ እንዲጠበቅ ያደርጓል ውድድሩ።
አቡሽ ድምፁ የተባለ ሌላ በተለያዩ ክለቦች ተጫዋች የነበረ በበኩሉም
ኢትዮጵያ ውስጥ ብዙ ክለቦች ተጫውቻለሁ ከልጅነቴ ጀምሮ በስፖርቱም ስላደግኩኝ ከፕሮጀክት ጀምሮ እስከ ፕሪሚየር ሊግ ተጫውቻለሁ። ፕሪሚየር ሊግ የተጫወትኩ ትግራይ ውስጥ ለጉና ተጫውቻለሁ፣ 4 ዓመት እንደዛ አካባቢ ተጫውቻለሁ። ለዓለም ዋንጫ ፕሪሚየር ሊግም አምልጦኝ አያውቅም ነበር። ያኔ በሰላም ጊዜ ኳስ በደንብ ነበር የምከታተለው። በቃ ህይወቴ ከግማሽ በላይ ማለት የምችለው በስፖርት ስላደግኩኝ ሊያዝናና የሚችለው ነገር ቢኖር ስፖርት ነው ለእኔ ከዚህ በፊት የነበረው። አሁን ግን ይህን 2 ዓመት ስፖርት አይደለም ስለሚበላና ስለ መድኃኒት ነው የምናስበው። ምን እንዳለም አላውቅም። የዓለም ዋንጫ ዶሃ እንዳለ ምን እንዳለ ኳታር ውስጥ ምናምን እሰማለሁ። አሁን ቅርብ ጊዜ ነው፣ ሳምንትም አይሞላኝም ከሰማው እንጂ አላውቅም። ምንም ነገር ስለሌለ ስለተዘጋ ምንም ማቀው ነገር የለኝም። አሁን ግን ያው የሰላም እንትኑ ስትሰማ አንዳንድ ወሬህንም ትቀይራለህ፣ ጨዋታንም ትቀይራለህና በስፖርት ከማውቃቸው ሰዎች ጋር ስናወራ ስለ ዓለም ዋንጫ ያወራሉ። አንዳንድ ትንሽ ግንኙነት ያላቸው ሰዎች ይነግሩኛል። እንግዲህ እግዚአብሔር ቀጣ እናየዋለን።
የእግር ኳስ አፍቃሪ የሆነው ዮናስ ኃይለማርያም የተባለ አስተያየት ሰጪም
አሁን የዓለም ዋንጫ ተስፋ ከምናደርግበት ቶርናመንት አንዱ ነው። በአሁኑ ሰዓት ደግሞ ከሌላ ወቅቶች አካባቢ ትንሽ ለየት የሚል የዓለም ዋንጫ በክረምት ነው የሚደረገው። በአሁኑ ሰዓት ግን ከዛ በፊት ነው የሚደረገው ያለው እና ለየት ይላል ካለፉ የዓለም ዋንጫዎች። በአሁኑ ሰዓት ጓደኞች ሳናግራቸው የዓለም ዋንጫ እንደደረሰ ራሱ አያውቁም ብዙዎቹ። ምክንያቱም አሁን ጦርነት ላይ ነው ያለ ነው፣ ረሃብም አለ በዛ ላይ። አሁን ሰው ሁሉ ወደ ጦርና ሌላ ነገር ነው የሚያስበው። ስለ ዓለም ዋንጫ እንደደረሰ ራሱ ማያውቅ ሰው በጣም ብዙ አለ እና በትግራይ ሆኜ ሳየው ደግሞ በጣም ከጦርነት የሚያወጣን ብዬ የማስበው አንዱ እሱ ነው። አሁን ደግሞ በአሁኑ ሰዓት የሰላም ሁኔታዎች ስላሉ እሱ ነገር ደግሞ ከጦርነቱ ተስበን ወደ እግር ኳስ እንመጣለን ብዬ ተስፋ አደርጋለሁ።
የቀድሞ የተለያዩ ክለቦችና የኢትዮጵያ ብሔራዊ ቡድን ተጫዋች መድኃኔ ታደሰም
ይህን የዓለም ዋንጫ ሁሌ የምታየው ከዚህ በፊትም ያው ፋይናል ጨዋታ ላይ ዘነዲን ዚዳን ማታሬዝን በሄዲንግ ሲመታው ሬድ ካርድ ሲወጣ የጨዋታ አቅጣጫውን ይቀይረዋል። በጣም ቶፕ የነበረ ቲም እንዲወርድ ያደርገዋል። እንደዚህ የማይታሰቡ ዝም ብሎ የሆነ ውጤት ይመጣል። ሬድ ካርድ አለ፣ የለው አለ፣ ጉዳት አለ፣ በጣም ወሳኝ ተጫዋቾች ሲጎዱ ምናምን ይህንን ሜይ ቢ ትናንሽ ቲሞችን ወደ ላይ ሊመጡ ይችላሉ። ትላልቅ ቲሞችም ጥሩ ስብስብ ያላቸው ቲሞችም እነሱም አንዳንዴ ሬድ ካርድ ሲወጣ በጣም ሳይኮሎጂካልም ስለምትጎዳ የሆነ የማይጠበቅ ነገሮች ታያለ ውድድር ላይ እና እኔ ዝም ብዬ ሳስበው የሆነ የማይታመን ቲም ሊመጣ ይችላል ብዬ አስባለሁ። ያው ጥሩ ለተጫወተ ጥሩ ካረንት ፐርፎርማንስ ላሳየው ያው ሻምፒዮን ነው። ፖርቹጋል ደጋፊ ነኝ ነበርኩት ከድሮ፣ ግን አሁን ግን ለሜሲ የተለየ ፍቅር ስላለ አርጀንቲና ቢበላ ደስ ይለኛል። ለምን ሊኔል ሜሲ አድናቂ ነኝ። በቃ እሱ ቢበላ ደስ ይለኛል። ለምን እንደዛ እንደምልታ ቃለ ናሽናል ቲም ላይ ሁሌ ብዙ ሰክሲድ ያረጋ ሶ እኔ ዓለም ዋንጫ ቢበላና አሁን ያው እድሜም እየሄደ ስለሆነ ያው ደስ ይለኛል። እኔ በጣም ያለንበት ሁኔታ ያው ጥሩ የሚባል አይደለም። በጣም ያው ያሳለፍነው ነገር በጣም መጥፎ ነው እና አሁን የሚያስፈልገን ሰላም፣ ተከባብረን ተፈቃቅረን መኖርበት እግዚአብሔር ራሱ ሰላምን ያምጣልን። እኔ አሁን በሁለት አመት እዚህ ስለነበርኩ ያው እግዚአብሔር ራሱ ሰላም አምጥቶ ፍቅር በፍቅር አድርጎን ከዛ በኋላ ደግሞ ወደ ነበርንበት ስፖርት መቀሌ ነበረ፣ ወልዋሎ፣ ደደቢት፣ ሽሬ ነበረ ወደዛ ቢመለስ ያው ከእግዚአብሔር ጋር ይመለሳልም ወደዚህ ብንመጣ ደስ ይለኛል። ስፖርት የፍቅር ነው።
አቡሽ ድምጹም ከውድድሩ የሚጠብቀው እንዲህ አብራርቷል።
የዶሃው ያው የተለየ እንደሆነ ይገባኛል። ለምን ዝግጅቱ አሁን አልጀዚራና ትላንት ከትላንት ወዲያ አይቻለሁ። የተለየ ዝግጅት እንዳለ በጣም የሚያጓጓ ዝግጅት እንዳለ እያየሁት ነው ያለሁት እና እኔ ብራዚል ደጋፊ ነኝ። ሁሌ ብራዚል እንዲበላ ነው የምፈልገው። ግን ያው ኳስ እንደመሆኑ መጠን ደግሞ ሌላም ሊያሸንፍ ይችላል። የተለየ ነገር ግን ስላላየሁኝ መገመት ይከብደኛል። ከዚህ በፊት ቢሆን ኖሮ ለመገመቱም ቀላል ነበር፣ ማን ምን ሊሆን እንደሚችልም ማወቅ ይቻል ነበር። አሁን ግን ሁሌ የዓለም ዋንጫ እንደዚህ ሲዘጋጅ ወጣቶች ናቸው ደምቀው የሚወጡት። ከዚህ በፊት እንዳየናቸው እነ ሜሲ፣ እነ ሮናልዶ ከዛ በፊትም የነበሩ በወጣትነታቸው ነው የወጡት፣ እነ ኔይማር ምናምን። ስለዚህ አሁንም የግድ ነው ይወጣሉ፣ የማይቀር ነው።
አቡሽ በሰጠው አስተያየት በኢትዮጵያ መንግስትና በትግራይ ክልል መካከል የተደረገው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆንና በትግራይ ተዘግተው ያሉት ስፖርተኞችም በስፖርት መድረክ ወጥተው እንዲያያቸው ምኞት መሆኑ ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
ዘጋቢዎቻችንን እናመሰግናለን። እንግዲህ የተከበራችሁ አድማጮች በጣም በርከት ያሉ ወይም በዛ ያሉ አስተያየቶችን ከየቦታው ነው የጠየቅነው። የተለያየ ከተማ ከሚገኙ ነዋሪዎች ከሐዋሳም ጠይቀናል፣ ከአዳማ እንዲሁም ከኢትዮጵያ ውጭ ካሉ ነዋሪዎች ጠይቀናል። ግን ሰዓት ገደበን፣ ሰዓታችን እየተጠናቀቀ ነው። በነገው ምሽት ዝግጅታችን ሁሉንም ይዘን እንመለሳለን። በተጨማሪም ደግሞ ከመንሱር አብዱልቀኒ ጋር የተደረገውንም ውይይት እንደዚያው ይዘን እንመለሳለን። አሁን በቀሩን ጥቂት ደቂቃዎች እዚሁ ሳናነሳቸው ማለፍ የለብንም። እሁድ ለሚደረገው የዓለም ዋንጫ ሳይነሱ መታለፍ የለባቸውም ያልናቸውን ነጥቦች እናጋራችኋለን። ለእሱ ደግሞ ቅድም እንዳልኩት እኔ ዛሬ ረዳት ነኝ። ሀብታሙ ስዩም ወደ አንተ።
ሲሆን በዓለም ዋንጫ ጉዳይ ከኔ ያልተናነሰ እንደምታውቅ ያውቃለሁ። ለማንኛውም አመሰግናለሁ። እንግዲህ የዓለም ዋንጫ የዘንድሮ የዓለም ዋንጫ የራሱ ውዝግቦችን ይዞ የመጣ ውድድር እንደሆነ ይታወቃል። ያ ደግሞ ከተገናኘባቸው ምክንያቶች መካከል አንዱ ካታር የዘንድሮውን ውድድር የተሳካ ለማድረግ በማሰብ ከፍተኛ ውጪ ያወጣችባቸውን የተለያዩ ስታዲየሞች ገንብታለች። እነሱን የገነቡ ሰራተኞች ደግሞ ተገቢውን የሰብአዊ መብትና ጥበቃ አላደረገችም በሚል ወቀሳ ሲቀርብባት ነበር። በዚህም ምክንያት ካሳ መክፈል አለባት የሚሉ ጥያቄዎች በሰብአዊ መብት ተቋማት በኩል ቀርበዋል። ከዚህ ጋር በተገናኘ የራሱ አንድ ውዝግብ አለ። ሁለተኛው ጉዳይ ደግሞ ካታር እንደሚታወቀው ወግ አጥባቂ ማህበረሰብ እንደመሆኗ መጠን የተለያዩ ክልከላዎችን በማስቀመጧ ምክንያት ከክልከላዎቹ ጋር የተያያዙ ሌላ ውዝግቦች ፈጥረዋል። የቅርብ ጊዜ ውዝግብ በጨዋታ ቦታዎች እንዲሁም ደግሞ በተወሰኑ የመዝናኛ ስፍራዎች ላይ ቢራ መጠጣት ተከልክሏል። የተወሰኑ ምግብ ክልከላዎችም ስላሉ ከነዛ ጋር በተገናኘ እንግዲህ ውዝግብ ያልተለየ መሆኑንም ጠቆም አድርገን ብናልፍ ብዬ ነው።
አዎ እንግዲህ ይሄ ከመጠጥ ጋር የተያያዘ ውዝግብን በተመለከተ ትልልቅ የሆነ ክሶችንም ያመጣል በሚል እየተዘገበ ነው። እንዲያውም እዚህ ስቱዲዮ ከመግባታችን በፊት $75 ሚሊዮን የከፈለ አንድ ኩባንያ ቢራ መሸጥ አይቻልም ተብሎ ከውድድሩ በፊት ወይም በኋላ እንጂ ውድድሩ ላይ መሸጥ አይቻልም በሚል ውዝግብ ላይ እንደሆኑ ታውቋል። ሀብታሙ እንግዲህ ሰዓታችን እየተጠናቀቀ ስለሆነ ወደ ማጠቃለሉ ነን። ከዚህ ከስደተኞች ጋር በተያያዘ ሞት ጋር የተያያዘ የተነሳውን የአሜሪካ ድምጽ ሰፋ ያለ የዘጋቢ ፊልም አሰናድቷል። ዌብሳይታችን ላይ ማግኘት ትችላላችሁ። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማ
እንዲሁም እኔ ሀብታሙ ስዩም ነበር።
በሁሉም ስፍራ ባሉ መላ ባልደረቦቻችን ነው የምንሰናበታችሁ። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ። Thank you.